Hallelujah. Jesus and Thomas, I'll tell her what I'm here now. I love what I'm saying now. Yeah, can if it's your I'll tell her what I'm saying. Me said I'll tell her love me not all your Come let me
የሆንሶን ገል ምራፍ 12 ላይ የጀመርነውን ደግሞ ሐሳብ እንቀጥላለን በዚህ የዮሐንስ ገል ጥናታችን ባለፈው ሳምንት ያየነው ምራፍ 12 ከቁጥር 1 እስከ 8 ድረስ ያለውን ነበር በዛ ክፍል ታሪክ ውስጥ ያየነው ጌታችን ኢየሱስ ክርስቶስ ወደ ሞቱ ወደ ኢየሩሳሌም ሲጠጋሳለ አላዛርን ከሞት ከመስነሳቱ የተነሳ እየተሰጠው የነበረውን ምላሽ በተለይ በአንድ ቤተሰብ ውስጥ የተሰጠውን ምላሽ ነው ለማየት የሞከርነው በተለይ ደግሞ በአንዲት ማርያም በተባለች ሴት የተሰጠው ምላሽ እሱን ነው ለማየት የሞከርነው ከቁጥር 1 እስከ 8 ላይ የተማርነው ትልቁ ትምህርት ደግሞ ምን ይመለሳል እሱ ለሰራው ሥራ በሕይወታችን ለሰራው ሥራ አሁንኛ አላዛርን ከሞት ስላስነሳ ብቻ ሳይሆን እናመልከው እኛን ከሞት ስላስነሳ ነው እኛ ራሳችን እኮ ሕይወታችን ያላዛር አይነት ነው በመንፈስ በኃጢአታችሁና በበደላችሁ ሙታን ነበራችሁ አይደል የሚለው መጽሐፍ ቅዱስ እኛ አሁን በስጋ ስለምንኖር ነው እንጂ የምንኖር የመሰለን እኮ እንጂ ክርስቶስ የሌለው ሰው እኮ የሞተ ነው በመንፈስ እግዚአብሔር ሁለንተናችንን ሲያይ ማለት ነው አራት ቀን ብቻ ሳይሆን የሞት ነው እኛ በጣም የዘላለም ሞት ነው የሞት ነው ለረጅም ጊዜ ነው የሞት ነው የነበረው መንፈሳችን የሞተ ነበረ እና የአራት ቀኑን የሞተ ሬሳ ሳይሆን ኢየሱስ ሕይወት የሰጠው በእኛ ሕይወት በእኛ እኮ የሰጠው ሕይወት በጣም የሚበልጥ ነው የሰራው ተአምር የሚበልጥ ተአምር ነው ከሞት አስነሳን ሕይወትን አገኘን እና ምላሻችን ምን ይሁን ሲባል እርሱን መከተል ነው እርሱን ማምለክ ነው ደቀ መዝሙርነት ነው ግን በደቀ መዝሙርነት ሕይወት ውስጥ ደግሞ የሚታገሉ ነገሮች እንዳሉ ኮምፒቲቲቭ የሆኑ ነገሮች እንዳሉ ለማየት ሞክረናል ብዙ መልካም የሆኑ ነገሮች አሉ በክርስትና ሕይወት ውስጥ በጣም ጥሩ የሆኑ ነገሮች አሉ አገልግሎትን የመሰለ ጥሩ ነገር አለ ድሆችን መርዳት የመሰለ ጥሩ ነገር አለ ሌሎች ነገሮችም አሉ ግን በዚህ ሁሉ ትልቁ ምላሻችን ጌታ አምላክህን ውደደው ነው ኢየሱስን መውደድ በእግሩ ስር መሆንና እርሱን ማምለክ ነው ትልቁ ምላሽ ነው ላስት ዊክ ያየ ነው የማርያም ታሪክ የስቴጁ ዋና የሆነበት ምክንያት ይሄ ነው ለዮሐንስ የዚህ የመድረኩ ዋና ያረጋት ማርያምን ነው እና ኢየሱስ የተከላከለላት ዲፌንድ ያረጋት ማርያምን ነው እና ድሆች ሁልጊዜ ከእናንተ ጋር አሉ ሌሎች ሥራዎች ከእኛ ጋር አሉ ግን ይሄ የሚበልጠው ነው የተሻለውን የበለጠችውን ማርያም አፕሪሼት ሲያደርግ እንመለከታል እና መጠንቀቅ አለብን ሁልጊዜ ለእግዚአብሔር መስራትን መሮጥን እና እግዚአብሔርን መውደድን ኮምፒቲቲቭ አናርጋቸው እሱ ይበልጣል የቀድሞ ፍቅርን ከመተው መጠበቅ አለብን የሚለውን ለማየት ሞክረናል አሁን በአንድ ቤት ውስጥ ተሰባስበው የነበሩ ሰዎች ውስጥ የሰጡትን ምላሽ ነው ያየ ነው በመጀመሪያዎቹ 8 ቁጥሮች በተለይ ደግሞ በዚያ ውስጥ የአንዲትን ሴት ምላሽ ነው ማዕከል አድርገን ያየ ነው ከዚህ በኋላ ደግሞ ያለው ምላሽ በተለይ ከቁጥር 9 አንስቶ እስከ ቁጥር 19 ድረስ በኢየሩሳሌም ከተማ የተሰባሰበ የብዙ ህዝብ ምላሽ ነው ይሄ ከአይሁድ ብዙ ህዝብ በዚያ እንደነበረ አውቀው መጡ ይላል ብዙ ህዝብ ነበሩ ከሙታን ያስነሳውን አላዛር እንዲያዩ ነበር እንጂ ስለ ኢየሱስ ብቻ አልነበረም እና የካህናት አለቆችም አላዛርን ደግሞ ሊገሉት ተማከሩ ይላል ኤቪደንስ ስለሆነ ኤቪደንስ ለማጥፋት ማለት ነው ተማከሩ ከአይሁድ ብዙዎች ከእርሱ የተነሳ ሄደው በኢየሱስ ያምኑ ነበርና ይሄ ነው ትኩረቱ ለምንድነው ሊገሉት የፈለጉት የነበሩት ፈሪሳውያንና የሃይማኖት አባቶች ሊገሉት የፈለጉት በጣም ብዙ ህዝብ ወደ ኢየሱስ መምጣት ጀምሯልና ክራውዱ የተፈጠረው ከአላዛርም የተነሳ ነው አላዛርን ከሞት ከማስነሳቱ የተነሳ በጣም ብዙ ህዝብ እንደመጣ ቃሉ ይነግረናልና ክራውዱ አንዱ የጨመረው በዚህ ምክንያት ነው ሌላው ግን ትልቁ ምክንያት ኢየሩሳሌም ያ ሰሞን ያ ሳምንት የፋሲካ ሳምንት ስለሆነ በጣም በብዙ ህዝብ የምትጨናነቅበት ሳምንት ነውና ብዙዎች እየሄዱ ስለ እርሱ ስለመሰከሩ ብዙዎች እየሄዱ ስለ እርሱ ስለተናገሩ በበዓሉ ሊሰግዱ የመጡ ብዙዎች አሉ በበዓሉ ለበዓሉ ምክንያት የመጡ ብዙ ሰዎች ለነበሩ ያንግሪ ጥሩ አጋጣሚ ነውና የኢየሱስ መምጣት በጣም ትልቅ ጉባኤ ነው ይጠብቀው የነበረው። ብዙ ሰዎች ስለአላዛር ስለተናገሩ በጣም ትልቅ ጉባኤ ነው ይጠብቀው የነበረውና ይሄ የትልቅ ጉባኤ ምላሽ ነው፣ የህዝብ ምላሽ ነው፣ የሃይማኖት ሰዎች ምላሽ ነው፣ የኢየሩሳሌም የከተማይቱ ምላሽ ነው የምናየው። አሁን እንግዲህ ከቢታንያ ወደ ኢየሩሳሌም ሲገባ መጨረሻው ክላይማክስ ማለት ነው። ኢየሱስ እንዴት እንደገባ ዮሐንስም እንዴት እንደዘገበው ተመልከቱ። ቁጥር 12 ጀምሮ ያለውን አነባለሁ። በማግስቱ እንግዲህ ይሄ ከራቱ በኋላ ማለት ነው። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ህዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርቱም ይህን ነገር አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህን እንዳደረጉለት ትዝ አላቸው። ይሄ ጥቅስ ስለ ኢየሱስ መሆኑን ነው ያላስተዋሉት። እና የጥቅሱ መፈጸም የዚህ የትንቢት መፈጸም ነው የዮሐንስ ትልቁ ትኩረት። ከዛ ቁጥር 17 ላይ አላዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበር። ስለዚህ አላዛርን ከሙታን ሲያስነሳ የሚመሰክርለት ብዙ ሕዝብ ነበረ። ደግሞ በበዓሉ መጥተው የነበሩ ብዙ ሕዝብ ነበሩ። የተቀላቀለ ብዙ ሕዝብ ጌታ ኢየሱስን ሲቀበለው እንመለከታለን። ይሄ በነገራችን ላይ በአራቱም ወንጌላት የምናገኘው ታሪክ ነው። በአራቱም የወንጌል ክፍሎች ከሚገኙ የመጽሐፍ ቅዱስ ታሪኮች መካከል አንዱ ይሄ የኢየሱስ ወደ ኢየሩሳሌም መግባት፣ የንጉስነት አገባቡ፣ የድልነሺ አገባቡ ወደ ኢየሩሳሌም የሚናገር የመጽሐፍ ቅዱስ ታሪክ ነው። ይሄ በሁሉም ወንጌላት አለ። ቀደም ብዬ እንዳልኩት ክፍሎቹን ለማየት ኢንትረስት ካላችሁ ልታዩቸው ትችላላችሁ። ማቴዎስ 21 ላይ አለ። ማቴዎስ 21 1 እስከ 11 ላይ አለ ጌታችን ወደ ኢየሩሳሌም አገባቡ። በማርቆስ ወንጌል ደግሞ የሄድን እንደሆነ ማርቆስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ እስከ 11 ድረስ አለላችሁ። ልክ እንደዚሁ የጌታችን ወደ ኢየሩሳሌም አገባብ። ከዛ ደግሞ ሉቃስ 19 ላይ አለ ወደ ኢየሩሳሌም ሲገባ። ሉቃስ 19 29 እስከ 38 ድረስ ይሄው ታሪክ ተጽፎ እናገኘዋለን። እንግዲህ የሌሎቹ ወንጌል ጸሐፊያት ትኩረት ባለፈው ጊዜ እንዳልኩት ከወንጌል ዓላማቸው የተነሳ ብዙ ድርጊቶች ላይ ያተኩራሉ፣ ሌሎች ድርጊቶች ላይ ያተኩራሉ። እንደየ ኮንቴክስታቸው መተርጎም ያለባቸው ማለት ነው። የዮሐንስ ግን ትኩረት የሚመስለው የዘካርያስ ትንቢት፣ በኋላ እንደምናየው የዘካርያስ ትንቢት መፈጸም እና ይሄንንም የደቀ መዛሙርቱ አለማስተዋል ነው ትልቁ ትኩረቱ የሚመስለው። ቁጥር 15 ላይ ተመልከቱ። ደቀ በመጀመሪያ ምን ይላል? አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ፣ ልክ በዚህ ጽሑፍ መሰረት፣ በዚህ ትንቢት መሰረት ኢየሱስ የአህያ ውርንጭላ አግኝቶ በእርሱ ተቀመጠ ይላል። ስለዚህ ወደ ኢየሩሳሌም ሲገባ በአህያ ውርንጭላ ላይ ተቀምጦ ነው የገባውና በጣም ብዙ ሕዝብ ነበረ። ቅድም ባልኳቸው ምክንያቶች የተሰባሰበ በፋሲካ ምክንያት የተሰባሰበና ኢየሱስን በአላዛር ምክንያት የሚከተል ያ በጣም ብዙ ህዝብ ምን አረገ ይላል? የዘንባባ ዝንጣፊ ያዘና። እንግዲህ የዘንባባ ዝንጣፊ መያዝ በአይሁድ ህዝብ በተለይ በኢየሩሳሌም በዓል ሊያከብሩ ሲመጡ የተለመደ ነው። በጥንት ጊዜ መጀመሪያ አስቀድሞ በህጉም የተሰጣቸው የመቅደስን በዓል ሲያከብሩ የዘንባባ ዝንጣፊ ይዘው ያከብሩ ነበር። በኋላ ግን እየቆየ በተለይ አይሁድ ነፃ ከመውጣት አንጻር የነበሩ ትግሎች ላይ የዘንባባ ዝንጣፊ ሞር የአይሁድ እንደ ብሔራዊ ምልክት እንደ ናሽናል ሲምቦል እየተደረገ ስለተወሰደ በየበዓላቱ ኢየሩሳሌም ሲሰባሰቡ የዘንባባ ዝንጣፊ ይይዛሉ እና የዘንባባ ዝንጣፊ ይዘው ሆሳና እያሉ ነበር የሚቀበሉት። ሆሳና እያሉ እየጮሁ ጌታ ኢየሱስን ተቀበሉት። እንግዲህ ከጥቂት ቀናት በኋላ ይሄ ሆሳና ወደ ሌላ እንደሚቀየር ወንጌላትን ያነበባችሁ ታውቃላችሁ። ስቀለው እያለ የጮኸ ህዝብም ይሄው ህዝብ ነው። ግን ቢያንስ ዛሬ ሲገባ ሆሳና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ ይላል እና የንጉሥ አቀባበል የመሲሁን አቀባበል ነው ያደረጉለት። ሆሳና የተለመደ ቃል ነው። ሆሳና ማለት አሁን አድን ማለት ነው በዕብራይስጥ። አሁን አድን ማለት ነው። የመጣውም የተገኘውም ከመሲሁ ዝማሬ ነው። አይሁድ ከሚዘምሯቸው መሲሁ ይመጣል፣ ንጉሱ ይመጣል፣ የእስራኤል ነጻ አውጪ ይመጣል ብለው ሲያስቡ ከሚዘምሯቸው መዝሙራት መካከል አንዱ መዝሙር 118 ነው። ከመሲሁ መዝሙሮች ከንጉሱ መዝሙሮች እግዚአብሔር በዳዊት ዙፋን ላይ የሚቀመጥ ንጉስ የእስራኤል ንጉስ አመጣለሁ ብሏል ተናገረም። ያንን ንጉስ ይጠብቃሉ። በዳዊት ዙፋን ላይ የሚቀመጠው ያንን የአይሁድ ንጉስ ሲጠብቁ የሚያዜሙለት ዝማሬ፣ በመቅደስ ውስጥ የሚዘመርለት ዝማሬ አንዱ መዝሙር 118 ነው። መዝሙር 118 ላይ ደግሞ እንደምታዩት በተለይ ከቁጥር 25 ጀምሮ አቤቱ እባክህ አሁን አድን ይላል። አቤቱ ሆሳና ማለት ነው። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ይልና በእግዚአብሔር ስም የሚመጣ ቡሩክ ነው ይላል። ጌታችንም በአህያ ውርንጫ የገባው ይሄ የተጻፈው ቃል ይፈጸም ዘንድ ነው። የዚህ ትንቢት መፈጸም ነው የዮሐንስ ትኩረት። ይሄ ተብሎ የተጻፈው ሆነ። ህዝቡ የጮሁት ዘካርያስ 9 ስለተፈጸመ ነው ነው ዘካርያስ 9 ስለተፈጸመ ነው። የጽዮን ልጅ አትፍሪ፣ ንጉስሽ በአህያ ውርንጫ ላይ ተቀምጦ ይመጣል ብሎ ፓርሻሊ ጠቅሶታል። ሙሉ ለሙሉ እንጠቅሰዋለን። አሁን ፓርሻሊ ጠቅሶ በዚህ መሰረት ነው የጮሁት፣ ግን ደቀ መዛሙርቱ አላስተዋሉም ነበር ይልና የዘካርያስ 9 ፍጻሜ እንደሆነ ይናገራል። ጌታችን በአህያ ውርንጫ ለምን መጣ? በአህያ ውርንጫ አገባቡና ንጉስ ሆኖ መምጣት ውስጥ ምን ሊያደርግ ነው የሚለውን ዘካርያስ ምዕራፍ 9 ላይ ሄደን ለማየት እንሞክር። የዘካርያስ ምዕራፍ 9 ትንቢት ፍጻሜ ስለሆነ ቁጥር 9 ጀምሮ ያለውን ላንብብላችሁ። ዘካርያስ ምዕራፍ 9 ቁጥር 9 ጀምሮ እንደዚህ ይላል። ስለ መሲሁ የተነገረ ፕሬዲክሽን ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። በፈረስና በሰረገላ አይደለም ንጉሱ የገባው። ፈረስና ሰረገላ የጦርነት ምልክት ነው። በፈረስና በሰረገላ አይደለም የመጣው። እንዲያውም ፈረስና ሰረገላን አጠፋለሁ ይልና በምንድነው የመጣው? በአህያ ውርንጭላ ትሁት ሆኖ መጣ። የሰልፉም ቀስት ይሰብራል፣ ለአሕዛብም ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ድረስ ይሆናል ይልና ቁጥር 11 ላይ ለአንቺም ደግሞ ስለ ቃል ኪዳንሽ ደም ለአንቺ በቃል ኪዳን ስለገባሁት በቃል ኪዳን ደም ስለገባሁት ኪዳን ማለት ነው። በአንቺ በደም ስለገባሁት ቃል ኪዳን ማለት ነው። በአንቺም ስለ ቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ ይልና ዜን እስሮችን ኑ ወደ ጽኑ አምባ እያለ ይጠራል። እስሮችን ይፈታል። በዚህ በደሙ ኪዳን እስሮችን ይፈታል፣ ሰላምን ያደርጋል። ትሁት ሆኖ ዝቅ ብሎ ይመጣና ጦርነትን ያስወግዳል፣ ሰላምን ያደርጋል። እና ኤግዛክትሊ በዘካርያስ 9 አገባብ ነው ጌታ ኢየሱስ የገባው። የዘካርያስ 9ኙ መሲህ ነኝ ነው። አላስተዋሉትም እንጂ እነሱ ንጉሱንና ነጻ አውጩን የሚጠብቁት በሰረገላ በሰይፍ በፈረስ እንደ ሀያል ሰው በጦረኛ ሆኖ በጦርነት መልክ በፈረስና ሰረገላ በተለይ ፈረስና ሰረገላ የጦርነት ምልክቶች ስለሆኑ በጦርነት መልክ መጥቶ ከፖለቲካው ነጻ አውጥቷቸው ነጻ እንደሚያወጣቸው ነበር የሚጠብቁት የነበረው በተሳሳተ መልኩ። መሲሁን ለመቀበል አንዱ የቸገራቸው እስራኤል ትሁት ሆኖ መምጣቱ ነው። አገባቡም ወደ ኢየሩሳሌም ትሁታዊ አገባብ ነው። አጨራረሱም ትሁታዊ አጨራረስ ነው። በአህያ ውርንጫ ገብቶ የተረገመ ይሰቀልበት በተባለ መስቀል ላይ ነው የሞተው። ይሄንን እንደ መሲህ ለመቀበል መንፈስ ቅዱስ ያስፈልጋል። ማሰናከያ ነው ለአይሁድ፣ ይሄ ማሰናከያ ነው ለአይሁድ። እና በትሁት መልክ ነው የገባው። የመጨረሻውን የትሁት ሞት የመስቀል ሞት ነው የሞተው። እና ምን ለማምጣት ነው? ምንድን ነው የሚያመጣው? ምንድን ነው ያለን እንደሆነ አንድ ሁለት ነገሮችን ከዘካርያስ ማየት እንችላለን። በአህያ ውርንጭላ መምጣቱ ይሄ ንጉስ የሰላም ንጉስ መሆኑን ለማሳየት ነው። ሰላምን አምጪ፣ ሰላምን የሚያመጣ ጦርነትን የሚሽር ጦርነትን የሚሰብር ነው ሲምቦሉ። በአህያ ውርንጫ መምጣቱ ሲምቦሉ ምልክትነቱ የዋህነቱን፣ ትህትናውን፣ ሰላም አምጭነቱን በጦር በሰረገላ ሳይሆን በአህያ ውርንጫ መምጣቱን ሰላምን አምጪ መሆኑን ያመላክታል። ኢየሱስ ክርስቶስ የሰላም ንጉስ መሆኑን አመላካች ነው። ደስ ይበልሽ ንጉስሽ ይመጣል በዚህ መልኩ ትሁት ሆኖ በአህያ ውርንጫ ላይ ይመጣል ይልና ለምንድነው ካልን ቁጥር 10 ላይ ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም ያጠፋል ጦርነትን ያጠፋና የሰልፉም ቀስት ይሰበራል ለአህዛብም ሰላምን ይናገራል ሰላምን አምጪ ንጉስ መሆኑን ለማሳየት ነው ኢየሱስ ክርስቶስ የሰላም ንጉስ ሰላም አምጪ ንጉስ ጦርነትን ሰብሮ ጦርን ሽሮ ቀስትን ሰብሮ ሰላምን የሚያመጣ የሰላም ንጉስ መሆኑን የሚያስገነዝብ ትንቢት ነው ያ ፍጻሜ ነው ኢየሱስ ክርስቶስ ሰላምን ለማምጣት ስለሆነ ወደ መስቀሉ እየሄደ ያለው ገና ወደ ኢየሩሳሌም ሲገባ መስቀሉ የሰላም መስቀል መሆኑን በኋላም እንደምናየው ኢየሱስ አገባቡ የሰላም ንጉስ መሆኑን የሚያሳይ ነው እግዚአብሔር የተመሰገነ ይሁን ኢየሱስ ክርስቶስ መሲህ ነው ኢየሱስ ክርስቶስ አዳኝ ነው ግን የኢየሱስ ክርስቶስ አዳኝነት ሰላምን ማምጣት ነው አልቲሜት ግቡ እሱ ሰላምን ሰጪ አምላክ ነው ሰላምን አምጪ ስለሆነ ነውና አይ ዋንት ቱ ኤምፋሳይዝ ይሄንን ኢየሱስ ክርስቶስ የሰላም ጌታ ነው መስቀሉም የሰላም መስቀል ነው እኔ መሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም እሱ የሰላም ንጉስ ነው ለዚህ ነው ጌታ ኢየሱስ ክርስቶስን ተቀበሉ ብለን ሰዎችን የምንልበት አንዱ ምክንያት በመንግስተ ሰማይ የምናገኘው የመንግስተ ሰማይ ብድራት ብቻ ሳይሆን ያ የመንግስተ ሰላም የመንግስተ ሰማይን ሰላም አሁን የሚሰጥ የሰላም ንጉስ ስለሆነ እርሱ የሳሌም ንጉስ የሰላም ንጉስ የሆነ ኢየሱስ ስለሆነና በልዩ ልዩ አይነት መልኩ ሰላምን በማጣት ለምትንገላቱ መዳኒቱ ኢየሱስ ክርስቶስ ነው ሰላም አምጪው ኢየሱስ ክርስቶስ ነው ያ ሁላችን እንደምናቀው ሰው በራሱ ህይወት ሰላም ያጣው ከእግዚአብሔር ጋር ሰላም ስላጣ ነው ከራሳችን ጋር ሰላም ማጣታችን ከእግዚአብሔር ጋር ሰላም የማጣታችን ምልክት ነው ማዕበል አለ በውስጣችን የሚታገል ሰላም ያጣንበት ማዕት ነገር አለና ያንን ሰላም ማጣት ለሱ መፍትሄ ለማምጣት ሰዎች ብዙ ነገር ይሞክራሉ በጣም ብዙ ነገር ይሞክራሉ ሰላምን ለማግኘት ማለት ነውና ሰላምን ለማግኘት ብለው ያረጉት ነገር ዓለም የምትሰጠው ማለት ነው በዮሐንስ 15 መሰለኝ ዓለም የምትሰጠው ሰላም ማምጫ መንገድ ሰላም ነስቷቸው ያገኙታል ሰዎች ወደ ተለያየ አይነ ነገር የሚገቡት በአልኮል በሐሺሽ ልቅ ለሆነ ነገር የሚጋለጡት በተለያየ አይነት ዓለም ልትሰጥ የምትችለውን ነገር በማምጣት ሰላምን ለህይወታቸው ለማምጣት የሚሞክሩት ነገር ብዙ ሞክራችሁ ሰላምን ያጣችሁ ሰዎች አይታችሁት እንደሆነ ራሱ መዳኒቱ በሽታ ሆኖ ይገኛል ራሱ ሰላም ይሰጣል ተብሎ ወደ ውስጣችን የገባው በሽታ ሆኖ ይገኛል ሰላምን እንዲሰጥ ወደ ውስጣችን ገብቶ ወደ ኢየሩሳሌም ገብቶ ሰላም ሰጪው እና ዓለም ከሚሰጠው ሰላም ውጪ የሆነ ሰላም ሊሰጥ የሚችለው ኢየሱስ ክርስቶስ ነው የመስቀሉ ጌታ ሊሞት ወደ ኢየሩሳሌም እየገባ ያለው ጌታ ትሁትና የዋሁ ጌታ ወደ ልባችን እየገባ ያለው ጌታ የዘካርያስ 9 ጌታ ነው ሰላምን እሰጣለሁ ቀስትን እሰብራለሁ ያለ ጌታና ክርስቶስን ስንከተል አንዱ ፕሮሚስ ይሄ ነው ሰላሜን እተውላችኋለሁ ብሏል እና የሰላም ጌታ ወደ ልባችሁ ገብቶ ሰላምን እንዲሰጣችሁ ነው ወንጌልን ምን ነገራችሁ ምናልባት በአጋጣሚ በሚመስል ይሄንን እያያችሁ ሊሆን ይችላል ይሄ አጋጣሚ አይደለም ያ የዋህ በአህያ ውርንጫ ላይ የገባው ጌታ አሁንም በራችንን ያንኳኳል እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እንዳለ ሸክማችሁ የከበደ ወደ እኔ ኑ ለነፍሳችሁ እረፍትን ታገኛላችሁ እንዳለ የነፍስን እረፍት ይሰጣችኋል ኢየሱስ ወደ ኢየሩሳሌም በአህያ ውርንጫ የገባው ትሁቱ ንጉስ አሁንም ወደ ልባችን ለማግባት የሚያንኳኳው ትሁቱ ንጉስ ነው ህይወትን በሰላም የሚሞላው ትሁቱ ንጉስ ነው እነሆ በደጅ ቆሜ አንኳኳለሁ ያለው ጌታ ኢየሩሳሌምን አንኳኩቶ በአህያ ውርንጭላ የገባው ጌታ ዛሬም የእያንዳንዳችንን በር ያንኳኳል ብንከፍትለት የዘካርያስ 9 ጌታ የሰላሙ ንጉስ ሰላምን ለህይወታችን ያመጣል ነው ሁለተኛው ግን ከመስቀሉ ጋር እንደዚሁ የሚገናኝ ስለሆነ በሁለተኛ ደረጃ ትንሽ ላንሳው የዘካርያስ ትንቢት ፍጻሜ አንድ ሰላም አምጪነቱን ጦርነት አስወጋጅነቱን ኢየሱስ ክርስቶስን የሚያሳይ ሲሆን ሁለተኛውን ግን ተመልከቱ በደሙ ኪዳን እስረኞችን ይፈታል ነው እስረኞ የዘካርያስ 9 አንዱ ፕሮሚስ መሲሁ ሲመጣ የዚህ የዘካርያሱ መሲህ ወደ ኢየሩሳሌም ሲገባ ምን ያረጋል ጦርነትን ይሽራል ሰላምን ያመጣል ግን በቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ ያ ይሄን ነው የሚያረጋው ያወጣል ነው አወጣለሁ እና በደም በሚሆን ኪዳን እስረኞችን ያስፈታል እስሮችሽን ያወጣል ከእስር ነው እሱ ፕሮሚስ መፈጸሙ የሚያሳየን ያ በዘካርያስ የተነገረው ሰላምና የእስረኞች መፈታት የሚመጣው ደግሞ በደም ቃል ኪዳን ነው። በርሱ በደሙ ቃል ኪዳን ነው። ለዚህ ነው በዮሐንስ ወንጌል ከመጀመሪያው ጀምሮ ጌታ ኢየሱስ የተዋወቀው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ የሚታረደው የእግዚአብሔር በግ። አሁን ይሄ ወደ መስቀሉ እየገሰገሰ ሲመጣ ጌታ ኢየሱስ የዘካርያስ 9 ትንቢት መፈጸሙ የሚያሳየን የደሙ ኪዳን እየደረሰ ነው ማለት ነው። በደሙ ኪዳን እስረኞችን የሚያስፈታ መሆኑን በመስቀል ላይ ሲሞት በደሙ ኪዳን እስረኞችን የሚያስፈታ ጌታ እና ንጉስ መሆኑን የሚያመለክት ነው። መስቀሉን አመልካች ነው። መስቀሉ ደሙ የተባለው መስቀሉ ነው። የደሙ ቃል ኪዳን የተባለው በመስቀሉ የሚደረገው ቃል ኪዳን ነው። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ የተሰዋበት ስለሆነ መስቀሉ ደሙ የፈሰሰበት ስለሆነ መስቀሉ አሁን ሰዎች ወደ ኢየሱስ ሲመጡ በዚያ ደም የሚገኝን ከእስር መፈታትን ያገኛሉ ነው ተስፋው። ከእስር መፈታትን ያገኛሉ ነው። መስቀሉ ሰላም አምጪ ነው። መስቀሉ እስረኞችን ፈቺ ነው። ደሙ እስረኞችን ፈቺ ነው። የዘካርያስ 9 ፍጻሜ በአህያ ውርንጫ ላይ ሆኖ ጌታ ኢየሱስ የገባው ፍጻሜው አንዱ ይሄ ነው። በደም እስረኞችን የሚያስፈታው ንጉስ ነው የገባው ወደ ኢየሩሳሌም ነው። ይሄንንም ከመጀመሪያው ጋራም ይያዛል፣ ግን እንደዚሁ አትኩረት ለመስጠት ያህል ሰው በኃጢአት እስር ነው ያለው። ሰው በልክ እንደ አላዛር የሞተ ብቻ ሳይሆን በኃጢአት እስር ነው። እስረኞች ነን። ክርስቶስ መጥቶ እስኪያስፈታን ድረስ እስረኞችን የሚያስፈታው ጌታችንን መጀመሪያ መጥቶ አገልግሎቱን ሲያስተዋውቅ በሉቃስ ወንጌል ምዕራፍ 4 ላይ እንደተናገረው ለእስረኞች ለታሰሩ እስረኞች መፈታትን ለማወጅ ለመስጠት ነው የመጣው። ሰው ያለ ክርስቶስ እስረኛ ነው። በኃጢአት የታሰረ ነው። በዲያብሎስ የታሰረ ነው። ሰላም ያጣ ነው። ልምትድ ነው። እና ወደ ክርስቶስ ሲመጣ እስረኞችን ክርስቶስ ያስፈታል። በደሙ በሆነ ኪዳን እስረኞችን የሚያስፈታ ጌታ መሆኑን ለማሳየት ነው። ቀደም ብዬ እንደተናገርኩት ወደ ክርስቶስ ስትመጡ ነፃነትን ይሰጣችኋል፣ ሰላምን ይሰጣችኋል። አሁን ዘካርያስ አሁን እንግዲህ ይሄ ነው ባጭሩ ለማያያዝ ከትምህርቱ ጋር ለማያያዝ በአህያ ውርንጭላ ሆኖ ወደ ኢየሩሳሌም የገባው የተቀበልነውንና የምንቀበለውን ንጉስ ማንነት እንድናውቅ ነው። ንጉሱ የዘካርያስ 9 ነው። በደሙ ኪዳን እስረኞችን አስፈች ነው ነው። ይሄ ቃል ተፈጸመ ነው የዮሐንስ ትኩረት። ይሄ ቃል ተፈጸመ። ስለዚህ በደሙ ኪዳን እስረኞችን አስፈች ነው። በአህያ ውርንጭላ ላይ መጥቶ ሰረገላንና ቀስትን አጥፊ ነው። ሰላምን ሰጪ ነው። ክርስቶስን ለተቀበለ ሰው ክርስቶስን ሲያምንና ሲቀበል ሰላሙ ይበዛለታል ነው ትምህርቱ። ሰላሙ ይበዛለታል፣ ከእስርም የሚፈታ ጌታ ነው ኢየሱስ ክርስቶስ የሚል ነው። መጨረሻ ላይ ግን አንድ ነገር ልናገር። ከዚህ በፊትም አንስተነዋል፣ ግን ዮሐንስ ስለሚያነሳው አንስተነው ብናልፍ በጣም ጥሩ ነው። አሁን ይሄ ሁሉ እንግዲህ ኢየሱስ በአህያ ውርንጭላ ላይ መግባቱ ሰላምን በደሙ ለመስጠት ነው። የሰላም ኪዳን በደሙ ለመግባት ነው። እስረኞችን በደሙ ለማስፈታት ነው። ይሄ ሁሉ የሚያሳየን መስቀሉ ነው። እና ይህንን አስቀድመው ህዝቡ አዩት ከዘካርያስ 9 ላይ። ደቀ መዛሙርቱ ግን ይህንን ነገር አላስተዋሉም ነበር ይላል። ደቀ መዛሙርቱ ይህንን አላስተዋሉም ነበር። ቁጥር 16 ደቀ መዛሙርቱም ይህን ነገር በመጀመሪያ አላስተዋሉም ነበር። ነገር ግን ኢየሱስ ከከበረ በኋላ ከትንሣኤው በኋላ ማለት ነው፣ ከሞትና ከትንሣኤው በኋላ ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንም እንዳደረጉለት ትዝ አላቸው ይላል። ያን ቀን አልገባቸውም። ቅድም ያልኳቸው ትምህርቶች ያን ቀን አልገባቸውም። ኢየሱስ ሰላም ሰጪው ንጉስ እንደሆነ፣ ኢየሱስ የአይሁድ ንጉስ እንደሆነ፣ ኢየሱስን እንደዚያ በአህያ ውርንጭላ ላይ ሲገባ ሆሳና እያሉ የተቀበሉት ኢየሱስ በደሙ ኪዳን እስረኞችን አስፈች እንደሆነ አልገባቸውም ነበር። መቼ ነው የገባቸው? ከሞትና ከትንሣኤው በኋላ ነው ይሄ ቃል ስለ እርሱ እንደተጻፈ፣ በዚህ ቃል መሰረትም እንዲህ እንደተቀበሉት ያስተዋሉት ከሞቱና ከትንሣኤው ከከበረ በኋላ ነው ይላል። ያው ደቀ መዛሙርቱ ብዙ ነገሮችን አላስተዋሉም ነበር። ትዝ ይላችሁ እንደሆነ በፊት ዮሐንስ ወንጌል ምዕራፍ 2 ላይም ቤተ መቅደሱን አፍርሱት ሲል ጌታ ኢየሱስ ዮሐንስ 2 ላይ መቅደሱን ሊያጠራ ሲገባ ይህንን ቤተ መቅደስ ብታፈርሱት በሶስተኛው ቀን አነሳዋለሁ አለ እና ደቀ መዛሙርቱ አልገባቸውም ነበር ይላል። ስለ ስጋው እየተናገረ እንደሆነ እና መቼ ነው ያስተዋሉት? ከትንሣኤ በኋላ ነው። ከትንሣኤ በኋላ ነው ኢየሱስ ስለ ራሱ ስጋ እንደተናገረ ያስተዋሉት። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ነው። ብዙ ያላስተዋሏቸው ነገሮች ደቀ መዛሙርቱ ከተንሳኤ በኋላ እንዳስተዋሉ አስተውላችኋል ወይ እናንተ ራሳችሁ? በጣም ብዙ ነገር ያስተዋሉት ከሞተና ከተነሳ በኋላ፣ ብዙ የተናገራቸው ነገሮች ያስተዋሉት ከሞተና ከተነሳ በኋላ ነው። ይሄ እንግዲህ ቀጥሎ ለሚመጡት ክፍሎች መንደርደሪያ ነው። በጣም ብዙ ነገሮችን እንዲያስተውሉ ያረጋው ታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር በአማኞች ላይ። ኢየሱስ ክርስቶስ ማስተዋልን ከመንፈስ ቅዱስ ጋር ነው አብሮ ተያያዘው አያይዞ የሚናገረው። እንግዲህ ዮሐንስ 14 ጀምሮ እስከ 16 ስለምንገባበት ትንሽ ለማንደርደር ያህል ነው። ደቀ መዛሙርቱን ከዮሐንስ 14 ጀምሮ እስከ 16 ድረስ ስለመንፈስ ቅዱስ ጌታ ኢየሱስ አስተማራቸው እና መንፈስ ቅዱስ ሲመጣ ምን ያረጋል ነው ያላቸው። እንድታስተውሉ ያረጋችኋል፣ ቃሌን እንድታስተውሉ ያረጋችኋል። ምዕራፍ 14 ቁጥር 26 ላይ አለላችሁ፣ ምዕራፍ 16 ቁጥር 12 ላይ አለላችሁ። አሁን እንዲሁም ልትሸከሙት አትችሉም ይላል። አሁን ብዙም ነገራችሁ ነገር አለን ግን ልትሸከሙት አትችሉም። ያ የእውነት መንፈስ በመጣ ጊዜ እርሱ ነው የሚያበራላችሁ፣ የሚያሳያችሁ፣ የሚመራችሁ፣ እንድትሸከሙት ራሱ የሚረዳችሁ እና ምን ያህል ኢየሱስ ሞቶ ተነስቶ የሚመጣው የመንፈስ ቅዱስ ኃይል ለደቀ መዛሙርቱ ሕይወት አስፈላጊ እንደሆነ ጠቋሚ ነው ይሄ ክፍል። ከከበረ በኋላ ነው ያስተዋሉት። ምንድን ነው ልዩነቱ ካለም በኋላ መሞቱና መነሳቱ ብቻ ሳይሆን ከሞቱና ከትንሣኤ በኋላ የመጣው የመንፈስ ቅዱስ አሰራር ያመጣው ነው። መብሰልንና ማስተዋልን በሕይወታቸው ያመጣው መንፈስ ቅዱስ ነው። ይሄን አቀባበል አላስተዋሉም ነበር። ይሄ ለምን እንደተደረገ አላስተዋሉም ነበር። ይሄ እንዴት እንደተፈጸመ አላስተዋሉም ነበር። ያስተዋሉት ኢየሱስ ከከበረ በኋላ ነው። ምን ስለሆነ ካልን ምዕራፍ 14 እስከ 16 መንፈስ ቅዱስ ስለመጣ። በክርስትና ሕይወታችን ከዚህ በፊትም ቀደም ብለን እንዳየነው ሁሉን ነገር በአንድ ጊዜ አንረዳ ይሆናል። ሁሉን ነገር በአንድ ጊዜ አናውቅ ይሆናል። ትልቁ መልካም ዜና ክርስትና እያደጉ መምጣት ነው እንጂ አድጎ መጀመር አይደለም። እያወቁ መምጣት ነው እንጂ አውቆ መጨረስ አይደለም። ያላስተዋልነውን ግን እንድናስተውል የሚረዳን መንፈስ ቅዱስ መሆኑን ማወቅ በጣም ያስፈልጋል። መንፈስ ቅዱስ በመጣ ጊዜ ያላስተዋልናቸውን እንድናስተውል ይረዳናል። ይሄ ነው እኮ መንፈሳዊ እድገት ማለት። ክርስቲያን ማለት በማያቋርጥ መንፈሳዊ እድገት ውስጥ ያለ ማለት ነው። አውቆ የጨረሰ ሳይሆን ያለማቋረጥ በመንፈሳዊ እድገት ውስጥ ያለ ነው። ደቀ መዛሙርቱ ለዚህ ምሳሌዎች ናቸው። አብረው ከኢየሱስ ጋር 3 ዓመት ሙሉ ተመላልሰው ትንቢት ሲፈጸም በመካከላቸው ሳያስተውሉ ቀርተው መጨረሻ ላይ ግን ከከበረ በኋላ አስተዋሉ። ያስተዋሉት የመንፈስ ቅዱስ ረድኤት መሆኑን እናያለና በመንፈስ የተሞላ ሕይወትን እግዚአብሔር ይስጠን። መንፈስ ቅዱስ ሲመጣ በሕይወታችን የመንፈስ ቅዱስ ሥራ በሕይወታችን የእግዚአብሔርን ነገር እንድናስተውል ማድረግ ስለሆነ አንዳንድ ያላስተዋልናቸው ነገሮች ሲኖሩ ያላወቅናቸውን ነገሮች እንደ አለማወቃችንን ስናውቅ ፍራስትሬት ማድረግ የለብንም። ክርስትና አውቀን ጨርሰን የምንጀምረው ሳይሆን ልክ እንደ ደቀ መዛሙርቱ መንፈስ ቅዱስ በመጣ ጊዜ እያስተዋልን የምናድግበት ሕይወት መሆኑንም ማስተዋል ያስፈልጋል። እና ዮሐንስ ወንጌል ምዕራፍ 12 እንግዲህ አንድ ቤተሰብ የሰጠው ምላሽ፣ ቀጥሎ ደግሞ ሕዝብ የሰጠው ምላሽ ነው። ሕዝብ የሰጠው ምላሽ ግን የትንቢት ፍጻሜ ነው። የዘካርያስ 9 ትንቢት ፍጻሜ ነው። የትንቢት ፍጻሜነቱ የሚያሳየን በአህያ ውርንጭላ መግባቱ የሚያሳየን ኢየሱስ ክርስቶስ በደሙ ሰላም ሰጪው ንጉሥ፣ እስረኞችን አስፈቺው ንጉሥ እሱ መሆኑን የሚያሳይ ነው እና በሕይወታችን ገብቶ ሰላምን የሚሰጠን ከእስራት የሚፈታንን ጌታን የምናውቅበት ዘመን እንዲሆን በመንፈስ ቅዱስ ደግሞ ወደ ተሻለ ማስተዋል የምንሄድበት ዘመን እንዲሆን የእግዚአብሔር ፈቃድ ነው ብዬ አምናለሁ።